ፌደራል አቃቤ ሕግ እና ኦሊያድ በቀለ በሚል መዝገብ ከኦነግ አመራር አባላት ጋራ ግንኙነት በማድረግ አባላትን በመመልመልና ሌሎችንም ድርጊቶች በመፈጸም የጸረ አዋጁን ድንጋጌዎች ጥሰዋል ሲል ሰባት ወጣቶችን ከሷል። ፍርድ ቤቱ የተከሳሾቹን የክስ መቃወሚያ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማ ዘገባ ልኮልናል።
ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባቀረበው የክስ ማመልከቻ ሰባቱ ተከሳሾች የመደበኛውን የወንጀል ሕግና የጸረ ሽብር አዋጁን የተለያዩ ድንጋጌዎችን በጣሱ ይናገራል። በተለይም በ2001 ዓ.ም የወጣውን የጸረ ሽብር ሕግ በመተላለፍ በዋና ወንጀል አድራጊነትና ወንጀሉ የሚያመጣውን ውጤት በጋራ እንደተቀበሉም ይጠቁማል። በዚህም በተወካዮች ምክር ቤት አሸባሪ ከተባለው የኦነግ አመራር አባላት ጋራ ግንኙነት በማድረግ አባላትን ለተለያዩ ዓላማ መመልመላቸውን፣ ከአመራር አባላቱም ለዓላማቸው ማሳኪያ በስም በተወቀሱ ባንኮች ገንዘብ ሲቀበሉና ሲያከፋፍሉ እንደነበረ፣ ከኦነግ አመራር አባላት ተልእኮ በመቀበል በተለያዩ የኦሮሚያ አካባቢዎች አመፅን የሚቀሰቅሱ ቃለ መጠይቆችን በማድረግ ዜና ፕሮግራምና አመፅ ቀስቃሽ ናቸው የተባሉ የኦነግ ባንዲራ የኢሬቻ በዓል ትዕይንቶች የተካተቱባቸው በቪዲዮ ምስል የተቀነባበሩ ዘፈኖች ያሰራጩ እንደነበረ፣ እነዚህን ዜናዎችና ሙዚቃዎች በስም ለተጠቀሱ የኦነግ አመራር አባላት በኢሜል መላካቸውን፣ ተቀባዮችም በዩቲዩብ እና በተለያዩ ማህበራዊ ድረገጾች እንዲሰራጩ ማድረጋቸውን ክሱ ይዘረዝራል። በአጠቃላይ ሰገሌ ቄሮ ቢሉስማ ኦሮሞ ለተባለው የሬዲዮ ፕሮግራም ዜና፣ ቃለ ምልልስ፣ አመፅ ቀስቃሽ የተባሉ በምስል የተቀነባበሩ ዘፈኖች ተከሳሾቹ ይልኩ እንደነበረ የአቃቤ ሕግ ክስ ያስረዳል። ከዚህም ባሻገር ተከሳሾቹ ውጭ ሀገር ለሚገኙ የኦነግ አመራር አባላት የተለያዩ መረጃዎችን በኢሜይል እና በስልክ ይሰጡ ነበር ሲል አቃቤ ሕግ አጠቃላይ ክስ መስርቶባቸዋል። ተከሳሾቹ በበኩላቸው ከታሰሩ ከዘጠኝ ወራት የማያንስ ጊዜ እንዳለፈ አመልክተው በዚህ ጊዜ ሁሉ ምንም አይነት ክስ ሳይመሰረትባቸው እንደቆዩና ይህም የጸረ ሽብር አዋጁን ድንጋጌ የጣሰ ድርጊት እንደሆነ ገልጸዋል። ከሰባቱ ወጣት ተከሳሾች አምስቱ ወንዶች ሲሆኑ ሁለቱ ሴቶች ናቸው። ከእነዚህም አንዳንዶቹ ዘፋኞች፣ የፊልም ዳይሬክተር እና በግል ስራ የሚተዳደሩ እንደሆኑ ከማመልከቻው ማወቅ ይቻላል። ፍርድ ቤቱ ተከሳሾቹ ወደ ማረሚያ ቤት ተላልፈው ጉዳያቸውን ከዚያ እንዲከታተሉ አዞ የክስ መቃወሚያቸውን ለመቀበል ለሐምሌ 7 ቀን 2009 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።